تفل ولت برنامچن اهون ای جمرال በዚህ ክፍል የታላቁን ኢትዮጵያዊ ባለቅኔ ቀንጌታ ዮፍታሄ ንጉሴን ስራዎች በሚመለከት በዮሐንስ አድማሱ የቀረበውን አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። አዋል ተሳሳትኩም كهي وتاسفا رأل تساساتكم مرچاي مرچانو ما نمي القبابت يميامنين يمامنو أول تساساتكم مرچاي قرومنو كي يابابلاي لاغر تاماي مانو بلال بلها مقتس كي نقتم بسوني للرسا للشنف قد يلم دهابا مغني دهاون ممرتي كسام بتألانو رسوم ماس بلتي سنتوش مهال ميدا تزرك ركو قرتو سنتوش كسو براف لقراش انجرا يزاش جعمال سو سنتوش دل مولا كرس قيت عداري قرتو كبور سموني زو زاري كوم من نايو لكرس يالو الدك او دهاو يهابانو لكرس ما بيادر تكم بيتاللو فتناون بايلف كبر باينافقو انقوانس لودو مش سمون لانساو جنا وردت شطو كبر بمغزاتو اني نامسلوچ گبان بغزاتو سلازي او سلازي ايينو گمتنو ادمي لكچنن لمنبت بالموت يتنو طفاتاچن اونتهنيا منگد اونتهنيا مسمر ترتي عليش جوزون تكتلو منور لما الكامل لينا ترو مقم نبار سلزي لكنا نياو التفاساتكم مرچايم لكناو إحبان التوكم أول تساساتكم كهي وتاسفا أول تساساتكم مرچاي مرچانو ما نمي القبابت يميامنين يمامنو أول تساساتكم مرچاي قرومنو كي بابلاي لاغر تاماي مانو بلال بلها مقتس كي نقتم بسوني للرسا للشنف قد يلم دهابا مغني دهاون ممرتي كسام بتألانو رسوم ماس بلتي سنتوش مهال ميدا تزرك ركو قرتو سنتوش كسو براف لقراش انجرا يزاش جعمال سو سنتوش دل مولا كرس قيت عداري قرتو ورسموني زو زاريكم من نايو لكرس يالو الدك او دهاو يهابانو لكرس ما بيادر تكم بيتاللو فتناون بايلف كبر باينافقو انقوانس لودو مش سمون لانساو جنا وردت شطو كبر بمغزاتو اني نامسلوچ گبان بغزاتو سلازي او سلازي ايينو گمتنو ادمي لكچنن لمنبت بالموت يتنو طفاتاچن اونتهنيا منگد اونتهنيا مسمر ترت يالش گوزون تكتلو منور لما الكامل لينا ترو مگم نبر سلازي لكنن ياول تساساتكم مرچايم لكنو يهبان التوكم
ይነገረን እንጂ ለምን አንነገር? አወይ ነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን አጥ? ገና ከጅምሩ ትግልን በፊደል ለጥቆም በተግባር ሞተው ያስተማሩን እየበሏታ እኛ ጀግና ትውልድ እኛ አስመጥሩ ፋሽስትን ያዋረዱ ባንዳን ያሳፈሩ የህዝብ አገር አልማዝ የክቡ ቀን ጥላ የጨለማው ኩራዝ ሲመቱ የሚነጥሩ ሲነጥሩ የሚማቱ ለመርጩማ ብለው ያልተንሸራተቱ ከትላንትም በስቲያ ትላንትናም ዛሬ ክህደት ያልቃጣቸው ዳር እስከ ዳር ሀገር የኛ የሚላቸው ስጋ ሳይስባቸው አጥንት ሳይቆጥሩ ሃይማኖት ሳይለዩ መስዋዕት የሆኑት በየአደባባዩ አሁን ነገረና የነገረን እንጂ ለምን አንነገር? የነ አብዱል ሐኪም የነ ገብረ እግዚአብሔር የነ ገብረ አምላክ የነ አብዱል ጀባር የነ አመቱላ ቅድስትና አበባ የነ ከድጃኔ ፍሬወት ዘቢባ በደም የተጻፈው ታሪካቸውን በሚሰቀጥጥ መልክ አው በሚዘገምን ትራፊልን ለቅም ትራፊልን ጨልጥ ልባችንን አርገን ወያኔ ምሽግ ውስጥ የዛን ትውልድ ታሪክ በህደት አሽድ ስንፈትግ ማጥፋት ለማይቻል ስንልጥ ለአንድ እግር በርጩማ ሹምባሽ እንሆን ብለን ደፋ ቀና ምንል ታሪክ የማይምረን የህዝብ ሀገር ጠላት እርመበላዎች ነን። አቦይን ነገረና ይነገረን እንጂ ለምን አንነገር? አው ከተቆረቆርን ካሰብን ለወገን ካሰብን ለሀገር ይነገረን እንጂ ለምን አንነገር? ይህንን ቁትውልድ የህዝብ ሀገር አልማዝ የክፉ ቀን ጥላ የጨለማ ኩራዝ በዘር ተደራጅቶ ስልጣን ስላልያዘ ውብ ድንቅ ታሪኩ በገዳዎች ውጣት እየተደለዘ እየተሰረዘ እየተጫጫረ በደሙ ሲነገድ እንዴት አይሰቀጥቅ ውስጥ አካል አያነድ? ወይ ማአዚ ወላንተ አይገድስ እኔ ወያኔ ግብዣ ስንቱን ልሂቅ ነኝ ባይ አድርጎት መጋዣ ያኔ ትግሉ ሲጀመር ዛሬ ዶክተር ፕሮፌሰር ከዱቄት ሳጥን ውስጥ ተደብቆ ነበር። ደግሞም ፋሽስቶች ፈርጥጠው ፋሽስቶች ሲገቡ ከየጉራንጉሩ ሲያኮበኩ መስመር የነደፈ ያዘጋጀ ሜዳ ሀፍረት ጠብሶ የበላ ከሃዲና ባንዳ የዛን ትውልድ ታሪክ ሲያጎድፍ ሲያቆሽሽ የሱ ቃጭል ሆነን መስዋዕትነቱን በሐሰት ገዝግዘን ልንቀብር የሞከርን አይን በጨዋ ጠብን እርበበላዎች ነን። ይነገረን እንጂ ለምን አንነገር? ይነገረን እንጂ አቦይ ነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን ታጥ? ወያኔ በጥይት እስላም ክርስቲያና ለአዛውንት ወጣት ፍርክስክስ ያደርጋል የህፃን ጭንቅላት ያለ ርህራሄም እርጉዟን ሸልቶ ይዝናናል አሎዬ የቢራው እስኪከፍቶ እንዲህ ሆኖ ሳለ የምንኖረው ህይወት ጩኸታችን ሳምንት ዝምታችን አመት መቼ በዚያ በቃ ከዚያም አልፈን ተርፈን ከገዳያችን ጋር ዙሪያ ክብ ሰርተን በድር ተሰባስበን መዋጮውን ከፍለን አብረን ውለን አድረን ቁሙን ጠጥተን ከቤተ ክርስቲያን አብረን አስቀድሰን ወደ መስጊድ ሄደን ሰላቱን አድርሰን ጸላት ወራጅ ላይ ሆን እንብኝን እንቢ ብለን ሞተን አስታቅፈን ተራን ጠብቃለን። ይነገረን እንጂ ለምን አንነገር? ያቃቂ ቅሊንጦ የእስር ቤቱን መዝጊያ ዙራክ ባጥሩን በደም ማጠንከሪያ በልማት አሳበው ስብሰባ ሲጠሩ ፈጥኖ ደራሽ ሆነን ኪስ ለማስበርበሩ እኛ ካፈሩ ላይ በእኛ ላይ እነሱ ተነጥፈትላቸው እንዲንፈላሰሱ በወያኔ ያደግ ስብናችን ረግሶ እነሱ ወደ ሰርግኛ ወደ ለቅሶ እነዚህ ፋሽስቶች ሬሳ ያስቆጠሩን ጧትና ማታ ለአንድ ሳምንት ጮህን አመቱን ዝምታ የወያኔን ወገብ ላይሰብር ላይፈታ ከምድር ላይ ተንጋሎ አይኑን አፍጦ ያለው በዚህም በዚያም ብንል ሐቁ እንግዲህ ነው። እነ ወያኔ ታት ከላይ ታች ቀጥቅጠው ደርበው ላሎዬ ላሎዬ እኛም ወገብ አስረን ደረት እየደለቅን አረ ወዬ ወዬ አረ ወዬ ወዬ እንጮ እንጮና ጉሮራችን አብጦ ልባችን ሲዘጋ ወደ ቤት መሄድ ነው ክረምቱ ከሚያልፍ እስኪ ተካው። ይነገረን እንጂ ለምን አንነገር? አቦ ይነገረና ይነገረና አቦ እስከመቼ ድረስ ወያኔ ቀስቀጠን በደማችን አለ? ያካላችን ፎቅ የመጨረሻው በብጠት በኢጎ ጠቅጥቀን ከኔ ሌላ ላሳር በሚል ተወጠረን ምንም ላንፈጠር ትግሉን እንደብል እየበሳሳ ነው ያንድነቱን ጎራ ቀዳዳ አስፍተ ነው ለወያኔ ፋሽስተኛው ጉልበት ሆኖ ይነገረን እንጂ ስልጣን ፖለቲካ ገባኝ አወኩኝ ባይ አይኑን በጨዋጥቦ ወጥቶ አደባባይ ራሱን ሳይጠራ ሰው ይጠራል አልፎ የዘረኛነቱን ቫይረሱን ታቀ አረ ይነገረን በውይይት መድረክ እኮ በባልቶኩ የጦር ስልት ነድፈ ሻለቃ ሻምበሉን በርከኑ መድበን ፈንጥቆ የሚሰፋ ዶክተር ቦታ ሰጠን ያለንን መሳሪያ በዝርዝር ተናግረን ከየት እንደመጣ ጀምረን ጠቁመን የሌለ ያለውን ለጠላት አስታውቀን አውጀን ደስኩረን ይነጋል ይመሻል ወይም ያኔም እንዳለኛም አልተቀየርን ይነገረን እንጂ አሁን ባለን ኮቴ በመንደው መንገድ ነፃነት ለለብሶ ያኔን ነውር የታለና ህብረት የሚያደርገን ብረት የታለና ኃይል የሚያነሳ ፍንጃል ሌላው ይቅርና የበሰበሰን ጥርስ ፈንቅሎ ለመጣል የጣቶችን ህብረት አቅምን ይጠይቃል ተመርምር ተሰርሰር ደብለቅለቅ ግንብርብር የቃላት ጋጋታ ጧት ተሸብቦ ሲመሽ የሚፈታ የፋሽስት መሳቂያ የተረጫውታ መሰል ቀልዳ ቀልዱን አሽቀንጥረን ጥለን ቅድሚያ ለሀገራችን ለህዝባችን ሰጠን እኛም እንደ ዜጋ ኢትዮጵያም እንዳገር ተከብረን እንድንኖር ስጋ ሳይመዝነን ሳንቋጠር በዘር ወያኔን ለመጣል ህብረት እስካልፈጠር
ጌታ ይፍታሄ ንጉሴ ከዮሐንስ አድማሱ ኮከብ እንኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይህ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀው ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቀለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ ዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማዋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይተሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አፍስላ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን አይዞህ የእኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርስያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሶ በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ተገረጫጨኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስተ ወይራው፣ የሰም ለበሱ፣ የኅብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ለጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳተ አፍ አደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ ለነተነ ጊዮርጊስ ለነተክሌ ዘዋሽራ ለነዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ተመረጠ። ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን ባዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝዳንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ተጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣሁ እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ ለተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ለዮፍታሄ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጠዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮፍታሄ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኒ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ። አፍላቸው ሳይቀንስ አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅ እስከ ማዕዜኑ ያስማንዲዮስ መሪ አያደሙ በኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሔ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው እርቱ የሆነ ስሜት ከሌላ ጋር በመቀናጀቱ እርቱ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡእ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል። ዮፍታሔንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሔ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑን መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ዘመኛ ድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምባይካብ የምባይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። ይፍታይ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በተከላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሄን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን ሐተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ተብረት ከቁለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ሕሊና በሚመስል ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሁንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ሥራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጥፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምስ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንክ ይቀጥሮ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማስተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በአመት መንታ መንታ፣ አላቢ ያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ ሶስት ጊዜ አልቧታል ልብ አላት እያሉ። ወይንም አይኔን ባይኔ እንዳላይ መስታወቱ ጠፍቶ፣ አይኔን ቆረቆረኝ ባይኔ ጉድፍ ገብቶ፣ አይኔን ባይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የአይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌቱ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ የጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ፣ የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ። ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምሰራው ባንቲቀጡም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ አይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤሳ። ወዲያውም አከታትሎ የባንቲቀጡ ጎባን የሚሆነው አትቸኩልብን አያ ባንቲቀጡ፣ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታሄ ንጉሴ የተለየ እንዳረቄ መርፌ የሚወጋ አይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶቹ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ አላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካርት ሽመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ መጻፍ በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሐተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ ኃይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ። ዮፍታሄ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ስለኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባይ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝ ጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።
ቆብልሽ ነው ንገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ጥፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንቺ ሷን ጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሸፌድ ተንጓሉ ምርትና ክርታዱ የሚለይ አይደለም አንደኛው ከአንዱ እንደስ አይደለም የሰው ልጅ ፍጥረቱ ተንጓሉ የሚለይ ገለባና ምርቱ እንደና ክርታድ ነው ባን እነት ታምሶ ምርቅና ፍትፍት ነው ባንድ ተለውሶ ተዋህዶ ያለ ባንዳ ካለ ባንዳም ሳለ ጣፋና ለማ የሰው ልጅ ይባላል አንዳንድ ቀን ሲሆን ደስ ደስ ይለኛል በሆነ ባልሆነው ሳቅ ሳቅ ያሰኘኛል አላፊና ግዳሚው ዘመድ ይመስለኛል ላገኘሁት ሁሉ ያናግረኛል ዘንድ ያለ ሰዓት ስለ ሰው ሳስብ ገር ሆኖ አየሁት የዋህ እንደ ርግብ ለመስደቅ ምኞቱን ትግሉን አስብና ቅን ስራ ለመስራት ድካሙን አይና ቅዱስ ነው ውዱስ ነው ብዬ እጠራዋለሁ የእግዚአብሔር አምሳል መሆኑን አምናለሁ በደና ሽባሃል አዋርደህ አትያው ከመላእክት በታች ቅዱስ የሰው ልጅ ነው ያንድ ሰው ልጆች ነን ሁላችን በመላ አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ ባለጸጋ ፍሬ ቢስ ነገር ነው ይህ የለውም ዋጋ ያንድ ሰው ልጆች ነን መዋደድ አለብን ይህ ነው ቁም ነገሩ መርሳት የሌለብን አንዳንድ ቀን ሲሆን እንዲህ ደስ ይልሃል ደግሞስ በሌላ ቀን እንዴት ያረጋሃል አንዳንድ ቀን ደግሞ በጣም ይከፋኛል ደግስ ይናገሩኝ ክፋን አልግረኛል ሰላምታ ሲሰጡኝ ብትር ይቃጣኛል ይሄጃ መሸሻ ስፍራ ይጠፋኛል ሰው የሚባል ነገር ላይ ያስጠላኛል ሰው ምንድነው ብዬ ያልኩኝ እንደሆነ በተንኮል በክፋት ልቡ የደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስ የሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላ ማር መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሸፈፉ ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው ሰው ከእናቱ ማጠን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ መናገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ ወንድሜንም ልውደድ ጠላቴንም ልጉዳ እንዲህ ያለ ሐሳብ ከአንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሰው ካደገ ሲያዩት ተክሏዋን ይመስላል ሕፃን ሆኖ ሳለ በግ ሆኖ ይገኛል ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን የጨረሰው ለሰው ልጅ እንደ ሰው ማንም ጠላት የለው ዘንዶ ነው እባብ ነው የሚሉት ውሸት ነው ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ቢሄዱ ሰው አንድ አካል ሆኖ ሁለት ምግባር አለው ጨካኝና ርሩ ክፉና ደግ ነው ን ነገርን ያጣርተህ ክፋት ደግነቱን አታዘበራልቀው ቀንና ሌሊቱን ሰዓት ጨለማ ነው አምሳለ ጽንመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የትም አልተሰማ እኔ ነግርሃለው ይኸው ትሰማለህ አንድ አካል ሁለት መልክ ሆኖ ታየዋለህ እንዳካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከታይለወጥም እኛ ምን ፈልጋው ሰው ክፋቱ ቀርቶ ማሩ ከሳፋኩ በደንብ ተለይቶ ሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጠምቆ ተጣርቶ አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው ተፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆነ እሬትና ማር ነው ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው የሆነውን ነገር ሰው ፍጹም አይወድም የማይሆነውንም ቢለፋ ገኝም ለፍልፈን ለፍልፈን ፍሬካንቷን ሁን ለዛሬው ወሪያችን አዝምራ ይህ ይሁን ባለመሆንና በመሆን መካከል ሳይሻገረው አለ ትልቅ ገደል የማይሆነው ነገር ምን ጊዜም አይሆንም የሆነውም ነገር ከቶ አይለወጥም አውቆ አለመቻሉን ይህን ለመለወጥ ከን ትዋይት ከም ሰው አርፎ ይቀመጥ
እንኳን ባክማ እንኳ ባክማ ትንሽዋ የህል ዘር አይንንኳ በትገባ የማትቆረቆር ድንገት ጠበበችል የማትገኝ ከመድር ቁልቁል አሾልቃ በንቀት እያየች በድሃው ወገኔ ከት ብላ ሳቀች እጅጉን አሾፈች አሾቅህን አውልቅ ሽምብራህን ቆርጥም ባቄላህን ጠርጥር በቆሎህን ከርትም እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታይ ያለች አፌዘች በወገኔ ሳቀች በወገኔ አሾፈች አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳል ዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌዳን ፍሶ በስልቻ ከቶ ነቀዝ እንዳይበላት ብርት እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምሰኝም ብላ ኮበለለች ጥያራ ተሳፍራ አሜሪካን ገባች እየተቁለጨለጭክ ባይንህ ብትቀላውጥ አንደ ሰህ መላልሰህ መራቅህን ብትት እንደማረህ ይቀር ከቷንታት በላኝም ባንተ አስገብቼ ባንተ ሆዳላድረም ብላ ጤፋፌዘች ቦገኔ ፋቀች ቦገኔ አሾፈች ከድሃው ወግነው የቀሩት በሀገር ባቄላ በቆሎ ጓያውና አተር ሆኖ አለመታደር ጓያ እገር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዚአብሔር ተመስገን ባቄላ ያስተነፍስ ጀመር የልመናስ እንዴ እያለ ለምጥምጥ ሽሩሩ ቢባል አይወጣ ተመጣድ ወልቻ ዘብቆም እሳት ቢምቦሎቦል ምጣድ ሽሩሩ ማስተሻብ ያባበል እጥጥስ እያለ ኩርፊያውን ማልቸት ከመሰቅፈቂያ ጋር አንስቷን ባጓሮ ከምጣድ ሳይወጣ ቀረ ሆኖን ኩሮ የጎደለበትን ቀን የጣለውን ሰው ጤፍ እንኳ ባቅሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቅጠው ጤፍ እንኳን ባቅሟ በኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ትሆንልኝ። አስራደው ከፈረንሳይ ሐምሌ 17 ቀን 2007 ዓ.ም።